Gambino VOA.
ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ጽዮን ግርማ ነኝ ከመስታወት ጋር አረጋው ጋር አብረናችሁ እናመሻለን።
ሰላም እንደምን አመሻችሁ። በዛሬው ታህሳስ 11 2010 ዓ.ም ምሽት ፕሮግራማችን በኦሮሚያ ክልል ግድያ ይቆም የሚል መልእክት ያዘሉ የተቃውሞ ሰልፎች እየተካሄዱ መሆኑን ነዋሪዎች ገለጹ።
ሀገር የወጣት ነች ማለት ስላለው ማንኛውም መሪ ወጣትን ካልመራ ወጣትን ካላስተዳደረ ምንም ህዝብን መራለሁ ማለት አይቻልም።
ዱከም ከተማ ላይ በተካሄደው ሰልፍ የተሳተፈ ወጣት ነው ይዘነዋል። በሌላ ዜና የመላው ኢትዮጵያ አንድነት ድርጅት መኢአድ አሁን በሀገሪቱ እየታየ ነው ያለው ዘር ተኮር ግድያ እንዲቆም ጠየቀ።
ዘር ተኮር ግድያ እንዲቆምና ችግሩን ለመፍታት ይቻል ዘንድ ገለልተኛ አጣሪ ኮሚቴ እንዲቋቋም እንጠይቃለን።
በአእምሮ ህመም ላይ የሚያጠነጥን ነጠላ ዜማ በመስል ተቀናብሮ ለእይታ ቀርቧል።
አማኑኤል ጋር የመጣን ታከለው ቁጥር እየጨመረ መጥቷል። ካመጣነት እየጨመረ መጥቷል። ይህ ቁጥር የጨመረው ሰው ግንዛቤው ከፍትላለና ስላወቀ በዛ ምክንያት እየመጣ ነው ወይ የህመምተኛው ቁጥር በሀገራችን እየጨመረ ስለሆነ ነው የሚለውን ጥያቄ ለዚህ የቅርብ ጊዜ ሪሰርች ስለሆነ እሱን እርግጠኛ መሆን አይችልም።
የሙዚቃውን አዘጋጅና የኢትዮጵያ የአእምሮ ሕክምና ማህበር ፕሬዝዳንትን ይዘናቸዋል።
በፌስቡክ @VOA አማሃሪክ በቀጥታ በሚተላለፈው ስርጭታችን ላይ አስተያየቶቻችሁን ስጡን፣ ለአየር እናበቃዋለን።
ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን መጥተናል። ቀዳሚው ዜናችን ወደ ኢትዮጵያ ይወስደናል። ኢትዮጵያ ውስጥ በተለያየ ዩኒቨርሲቲዎችና አካባቢዎች ግጭቶች እንደሚካሄዱ የሚሰማው ዜና በተለይ ብሔር ተኮር መሆኑ እጅግ ያሳስባል። ይህም በኦሮሚያና በኢትዮጵያው የሶማሌ ክልል መካከል የተካሄዱትን ብዙ ሞትና ውድመት ያስከተሉትን ግጭቶች ያካትታል ሲል የአውሮፓ የውጭ ጉዳይ አገልግሎት ቃል አቀባይ መግለጫ ወጣ። የአውሮፓ ህብረት ለሰለባዎቹ ቤተሰቦች ሀዘኑን ይገልጻል ሲልም መግለጫው የሀዘን መግለጫ አስፍሯል። በሁሉም አይነት ግጭቶች ነጻ ምርመራ እንዲካሄድ ያስፈልጋል። የሀገሪቱ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጉዳዩን የሚመረምር ግብረ ኃይል መስረታቸው መልካም ነው። ክልላዊና ፌዴራላዊ የፖሊስ ኃይሎች የሁሉም ዜጎች ደህንነት እንዲጠበቅ መቆም ይኖርባቸዋል ሲልም መግለጫው ጥሪ አቅርቧል። ችግሩ በሰላማዊ መንገድ እንዲፈታ በህገ መንግስቱ ላይ የሰፈረው የግጭት አፈታት ዘዴ በፍጥነት እንዲተገበር ያስፈልጋል። ህዝቡ የሚያቀርበው ሮሮ በሰላማዊ መንገድና ገንቢ በሆነ አያያዝ መፍትሄ ሊያገኝ የሚችለው ከባለድርሻዎች ጋር አካታች የሆነ የፖለቲካ ንግግር ማድረግ ሲቻል ነው ሲል የአውሮፓ የውጭ ጉዳይ አገልግሎት በመግለጫው ላይ ምክረ ሀሳብ ሰጥቷል።
የተባበሩት የስደተኞች መስሪያ ቤት በብዙ ሺህ ለሚቆጠሩና ከብዙሃኑ ፈረንሳይኛ ተናጋሪ ማህበረሰብ የሚደርስባቸውን አመጽ ሽሽት ወደ ደቡባዊ ምስራቅ ናይጄሪያ ለኮበለሉት ካሜሮናውያን ያዘጋጀውን የህይወት አድን ዘመቻ መጀመሩን አስታወቀ። ብዙ ሺህ እንግሊዝኛ ተናጋሪ ካሜሮናውያን ላይ የተቀሰቀሰው ወደ ናይጄሪያ ለመሰደድ ያበቃቸው አመጽ እንዲህ በዋዛ የሚያበቃ አይመስልም። አመጹ እየቀጠለ ባለበት በአሁኑ ወቅት ጥገኝነት ጠያቂዎችም ወደ ጎረቤት ሀገር እየጎረፉ እንደሆነ ነው የተባበሩት መንግስታት ድርጅት የሚገልጸው። የተባበሩት መንግስታት ድርጅት ቃል አቀባይ አንድሬ ጅማሄሲስ እንደሚሉት ድርጅታቸው ካለፈው ጥቅምት መጀመሪያ አንስቶ ከ7200 በላይ ስደተኞችን መዝግቦ ተቀብሏል። ይህ ሆነው እንግሊዘኛ ተናጋሪ ካሜሮናውያን ፈረንሳይኛ ተናጋሪ ማህበረሰብ ውስጥ ሰላማዊ ሰልፍ ሲያደርጉ ከደህንነት ኃይሎች ጋር ግጭት በመካሄዱ ነው።
የኢራን የውጭ ጉዳይ ሚኒስትር መሐመድ ጃቫድ ዛሪፍ ኢራን መሰረት የሌለው ያሉትን የዩናይትድ ስቴትስ ክስን ትከታተላለች ብለዋል። የመን ያሉት አማጽያን ሳውዲ አረቢያን ለማጥቃት ከኢራን ያገኟቸውን መሳሪያዎች ጠቅልለዋል ስትል ዩናይትድ ስቴትስ መክሰሷን ነው የኢራኑ ባለስልጣን የገለጹት። የዩናይትድ ስቴትስ እርምጃዎች ተንኳሾች ናቸው። ዩናይትድ ስቴትስ እንደ ሄለት ክስ የምሰነዝረው በንጹሃን የመናውያን ላይ ለሚካሄደው ድብደባ ያላትን ድጋፍ ለመሸፋፈን ነው ሲሉ ዛሬ መናገራቸውን የመንግስቱ እስላማዊ ሪፐብሊክ የዜና አገልግሎት ጠቅሷል።
በመጨረሻም የዩናይትድ ስቴትስ ሪፐብሊካውያን ዛሬ የግብር አከፋፈል ለውጥ ያለበት ህግ በመጽደቁ ደስታቸውን ገልጸዋል። የዶናልድ ትራምፕ ፕሬዝዳንትነት ያገኘው የመጀመሪያ አብይ የህግ ድል ሆኗል። ለዛሬ ያዝንላችሁ አጥር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪዎች የጋቢና ዝግጅቶች እንምራችሁ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው ነን። አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደ መጀመሪያው ዝግጅታችን ነው የምናልፈው። የመላው ኢትዮጵያ አንድነት ድርጅት መኢአድ አሁን በሀገሪቱ እየታየ ያለው ዘር ተኮር ግድያ እንዲቆም ጠየቀ። የችግሩን ምንጭ የሚያጣራ ገለልተኛ አካል እንዲቋቋምም ለጠቅላይ ሚኒስትር ኃይለማርያም ደሳለኝ ደብዳቤ መጻፉን አስታውቋል። መለስካቸው አማሃ ከአዲስ አበባ ዝርዝሩን ይዟል።
መኢአድ ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ ላይ ባሰራጨው የጽሑፍ መግለጫ በዜጎቻችን ላይ የሚፈጸመው ብሔር ተኮር ግድያ በአስቸኳይ እንዲቆም እንጠይቃለን ይላል። አክሎም ኢትዮጵያ በአሁኑ ወቅት በዘር ላይ በተመሠረተ ፖለቲካና ስርዓት ባጣ የጎሳ ፌዴራሊዝም ምክንያት ወዳልተፈለገ የእርስ በርስ እልቂት እያመራች ትገኛለች ሲል መኢአድ የፖለቲካ ስርዓቱን ላለው ችግር ተጠያቂ አድርጓል። በተለያዩ ዩኒቨርሲቲዎች በተማሪዎች መካከል የተፈጠረውን ግጭትና በዚህ ምክንያት የጠፋውን ሕይወት ያስታወሰው ይህ መግለጫ በተለያዩ የሀገሪቱ ክልሎች አዋሳኝ አካባቢዎች የሚፈጠሩትን ግድያዎችም የረቀኑትን አደጋ አመላክተዋል። መፍትሄ ነው ያላቸውን ዘዴዎች ተግባራዊ እንዲሆኑ ጥሪ አቅርበዋል። የመኢአድ የድርጅት ጉዳይ ኃላፊ መቶ አለቃ ፈቃዱ በለው ጥሪውን ከመግለጫው በንባብ አሰምተው ነበረ።
ዘር ተኮር ግድያ እንዲቆምና ችግሩን ለመፍታት ይቻል ዘንድ ገለልተኛ አጣሪ ኮሚቴ እንዲቋቋም እንጠይቃለን። በኦሮሚያ ክልል በምስራቅ ሐረርጌ በጨለንቆ ከተማ ነዋሪዎች፣ በሌሎችም የድንበር አካባቢ ላይ የጅምላ ጭፍጨፋ ያደረጉ ወታደሮችና ትዕዛዙን የሰጡ አካል በሕግ እንዲጠየቁ፣ በሀገሪቱ የሚገኙ ሁሉም የዩኒቨርሲቲ ተማሪዎች የሀገር ተረካቢ መሆናቸውን በመገንዘብ በመቻቻልና ተከባብሮ በመኖር የመጣውን እሴቶቻችንን ጠብቀው እንዲቀጥሉ፣ በዩኒቨርሲቲዎች ቅጥር ግቢ በብሔር መደራጀት እንዲቀር አጥብቀን እንጠይቃለን።
በጋዜጣዊ መግለጫው ጉባኤ ከተነሱት የጋዜጠኞች ጥያቄዎች መካከል የመላ ኢትዮጵያ አንድነት ድርጅት አሁን እየታየ ነው ላለው ችግር መንስኤው ምንድን ነው ይላል የሚል ነበረ። የድርጅቱ ምክትል ሊቀመንበር አቶ ሙልጌታ አበበ መልስ ሰጥተዋል።
ኢትዮጵያዊነት ከማንነት በታች ሆኗል። ከኢትዮጵያዊነት በላይ ማንነት ሆኗል፣ ብሔር ሆኗል። ለዚህ ብሔር ደግሞ ተጠቃሚው ስርዓቱ ብቻ ነው እንጂ የብሔሩ ባለቤቶች ተጠቃሚዎች አይደሉም። ለዚህ ነው ትልቅ ችግር እየፈጠረ ያለው። የብሔሩ ባለቤቶች አማራ ተባለ፣ ኦሮሞ ተባለ፣ ሶማሌ፣ የትኛውም ብሔር ተጠቃሚ አይደለም። በብሔር ስም የሚነግደው የሚንቀሳቀሰው ተጠቃሚ የሚሆነው ሲፈልግ የሚያስረው ሲፈልግ የሚቆርጠው የሚፈልጠው የሚገለው ስርዓቱ ነው ተጠቃሚ የሆነውና ይሄ ዜጎችን ተጠቃሚ ያላደረገ ማንነት ነው የግጭቱ መነሻ ትልቁ እያለያየ የኖረው አሁንም እያጋጨ ያለው ይሄ ነው መነሻው ብለን ነው የምናምነው።
ለዚህ መፍትሄ ነው ያሉትንም አቶ ሙልጌታ አክለው ነበር።
ሰው በማንነቱ መገደል የለበትም። ሰው በማንነቱ መታሰር የለበትም። ሰው በማንነቱ መሞት የለበትም። ፈልጎ ኦሮሞ የሆነ የለም፣ ፈልጎ ትግሬ የሆነ የለም፣ ፈልጎ አማራ የሆነ የለም፣ ፈልጎ ላይታ የሆነ የለም፣ ፈልጎ ሲዳማ የሆነ የለም። በማንነት መሞት የለበትም። ይሄን ደግሞ ሊያስቀር የሚችለው ምንድነው? አሁንም በብሔራዊ መግባባት ላይ ጠንክሮ መስራት ያስፈልጋል። መንግስትም ሌላውም አካል መንግስት ብሔራዊ መግባባትን እንደምንም እንደተራ ነገር መቁጠር የለበትም። ብሔራዊ መግባባት ላይ ካልተሰራ፣ እርቅ ካልተደረገ ያገባናል የሚለው አካል ሁሉ በአገር ውስጥም ከአገር ውጭም ያሉ ያገባናል የሚሉት ሰዎች ሁሉ ኢትዮጵያውያን ለዚህ ብሔራዊ መግባባት መስራት ካልቻል ሀገሪቱ ወደ ከፋ ሁኔታ እየሄደች ነው።
አሁን በኢትዮጵያ ያለው ችግር አጣዳፊ መፍትሄ የሚፈልግ መሆኑ በየትኛውም ወገን ተቀባይነት እንዳለው በመግለጽ ለዚህ ሁኔታ መኢአድ እንደ አንድ የፖለቲካ ድርጅት መወሰድ አለባቸው የሚላቸው እርምጃዎች ምንድናቸው ለሚለው የሌላ ጋዜጠኛ ጥያቄም አቶ ሙልጌታ ምላሻቸውን ሰጥተዋል።
ተጽዕኖ ፈጣሪ ሰዎች የችግሩን ምንጭ እንዲያጣሩት መስራት ነው የምንፈልገው። ምን ገፋውም ይሄንን ነው ግፊት ማድረግ የምንፈልገው። የችግሩ ምንጭ ተጣርቶ እውነት የተማሪዎች ችግር ነው፣ በትክክል ኦሮሚያና የኢትዮጵያ ሶማሌ ችግር ነው፣ በመካከል የሚጫወት አካል አለ የለም የሚለውን እንዲጣራ እንፈልጋለን። እኛ መስራት የምንፈልገው በዚህ ጉዳይ ላይ ነው። ጫና መፍጠር የምንፈልገው ከዚህ አንፃር ነው። ጫና መፍጠር ስንል እኛ ይሄ መግለጫ ከመስጠታችን በፊት ለጠቅላይ ሚኒስትሩ ለክቡር ጠቅላይ ሚኒስትር ለአቶ ኃይለ ማርያም ደሳለኝ ግልጽ ደብዳቤ ጽፈናል። ይሄ አካል እንዲቋቋም የችግሩ መፍትሄ እንዲመጣ ስር ነቀል ለውጥ ሊመጣ የሚችለው በካድሪ የሚመራ ሽማግሌ ሳይሆን ተጽዕኖ ፈጣሪ የሆነ ከሃይማኖት ተቋማትም ከአገር ሽማግሌዎችም ከተለያዩ ገለልተኛ ከሆኑ ተቋማት አንድ ኃይል ተቋቁሞ የዚችን ሀገር ጣፋንታ አሁን ያለችበትን መወሰን መቻል አለባቸው። አጣርተው ለጠቅላይ ሚኒስትሩ ማቅረብ አለባቸው።
የድርጅቱ መግለጫ በየትኛውም ሁኔታና አካባቢ ለሚገኙ የሀገሪቱ ዜጎች መንግስት በሕገ መንግስቱ መሰረት አስፈላጊውን የሕግ ከለላና ጥበቃ እንዲያደርግም ጥሪ አቅርበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ተከታዩ ዘገባችንም ወደ ኦሮሚያ ክልል የተለያዩ ከተሞች ይወስደናል። በምስራቅ ጉጂ ዞን በመልካ ከተማ ጎሮ ዳሎ ወረዳ ነዋሪዎችና የወረዳው ምክትል አስተዳዳሪ በሶማሌ ክልል ልዩ ፖሊስ በተተኮሰ ጥይት የሰው ሕይወት መጥፋቱን ገልጸዋል። ነዋሪዎቹ ሁለት ሰው ሞቷል ይላሉ። የከተማው ምክትል አስተዳዳሪ አቶ ይልማ መንገሻ ደግሞ የሞተው አንድ ሰው ነው ብለዋል። በሌላ በኩል የምዕራብ ሐረርጌ በቆለልቲ ከተማ ነዋሪዎችና የወረዳው አስተዳዳሪ በሶማሌ ልዩ ኃይል ተኩስ ከተከፈተብን 4 ቀናት ተቆጥረዋል፣ በዚህም 2 ነዋሪና 2 የኦሮሚያ ክልል ፖሊስ ቆስለዋል ሲሉ ለአሜሪካ ድምጽ ተናግረዋል። ይህንንም ለክልሉ መንግስት ማሳወቃቸውንና የሚመለከተው አካል መፍትሄ ይስጠን ሲሉ ጠይቀዋል። በሌላ በኩል ደግሞ በተለያዩ የኦሮሚያ ክልል ከተሞች ላይ የተቃውሞ ሰልፎች እየተካሄዱ ነው። በዛሬው ዕለት የተቃውሞ ሰልፎች ከተካሄዱባቸው ከተሞች አንዱ ዱከም ከተማ ሲሆን በዚህ ሰልፍ ላይ እንደተገኘ የገለጸልን የዱከም ከተማ ነዋሪ የሰልፉ ሁኔታ ምን ይመስል እንደነበር ነግሮናል።
ዛሬ ዱከም ላይ ተካሄደ የነበረው የኢስተርን ኢንዱስትሪያል ዞን ሰራተኞች ናቸው። እነዚህ ሰራተኞች አብዛኞቹ ወጣቶች ናቸው። ሰልፉ የተደረገው መጀመሪያ ከዛ ከሰራተኞች ማህበር እንደዚህ የኤርስ ፈራታቸው የሆኑ ሰራተኞች ማህበር አለን፣ በእነሱ በኩል ነው ሰልፉ የተዘጋጀው። ምክንያቱም ሰልፉ ሊካሄድ የቻለው ኦሮሚያ ውስጥ እንደዚህ የጅምላ ጭፍጨፋ ሊካሄድ በነበረው እና በሶማሌ ክልል ህዝባችን የተፈናቀለውን ለመቃወም ነው አንደኛው ነገር። ይህኛውን ሰልፍ ደግሞ ልናደርግ የቻል ነው ሙሉ በሙሉ ሰራተኞቹ ቢያንስ ከአምስት ሺህ ከስድስት ሺህ ይሆናሉ ከታች እስከ ላይ የሀዘን ልብስ በመልበስ ነው ልናደርግ የቻለው። እንዲሁም ደግሞ ለተፈናቀሉት ዜጎቻችን ድጋፍ በማድረግ ነው። ያለንን ያህል እያዋጣን ሳንትር ሰብስበናል። ይህንንም ደግሞ በዱከም ፋብሪካው ተነስተን ዱከም መሀል ከተማ አቋርጠን ብዙ ሰልፍ አድርገናል። እንዲሁም ማህበረሰቡም ዱከም ከተማ ያለው ማህበረሰብ እኛ ላይ ተቀላቅሎ እንደዚሁ ስሜቱን ገልጿል ከኛ ጋር። እኛ ከዚህ ቀጥለን ደግሞ ይሄድ ነው ለእነዚህ ተፈናቃዮች በዱከም ከተማ ለአንድ ሺህ አባወራዎች የሚሆን ቦታ እየተሰራላቸው ነበረ። እዛ ዱከም ከተማ አንድ ሺህ አባወራዎች በአጠቃላይ 10,000 ሰው ይሆናሉ የሚሆኑት ይገመታል፣ እንደዚህ ይገመታል። እዛ አካባቢ ቦታ እየተሰራላቸው ነው። እዛ ቦታ ሄደን ነው እንግዲህ ሁላችንም እዛ ቦታ ተሰባስበን ያለንን ስሜት ከከንቲባው ከዱከም ከንቲባው ጋር በመነጋገር ብዙ እነሱም ብዙ ነገር ብሎናል። እኛም ያለንን ስሜት እና እንደዚሁም አንድነታችን በሰፊው ገልጸን ነው እንግዲህ በአቋማችን የተለያየ ነው።
ይህ ወጣት እንደሚለው መንግስት ወጣቱን በአንክሮ ሊያዳምጠው ይገባል ነው።
አሁን ሰልፉን ስናካሄድ የነበረው ብዙ ብሔር ብሔረሰቦች አሉ እዚህ ፋብሪካ ውስጥ የሚሰሩ ሁላችንም በአንድ አፍ ሆነን ነው በአንድ አፍ በአንድ አላማ ሆነን ነው በሁሉም ቋንቋ ስንገልጽ የነበረው እና እዚህ ሀገር የወጣት ነች ማለት እችላለሁ። ማንኛውም መሪ ወጣትን ካልመራ ወጣትን ካላስተዳደረ ምንም ህዝብን መራለሁ ማለት አይቻልም። ሁላችንም ወጣቶች ደግሞ በዚህ ሀገር ላይ ማንኛውንም አጥፋትም መስራትም ወይ ደግሞ አገሪቷን ለማዳን የምንችለውና እኛ ብቻ ነን እያስባለሁ። ስለዚህ እኛ ወጣቶች ኢትዮጵያ ውስጥ ያለን ሁላችንም በአንደኝነት ይህን ሰዓት ወደ አግባቡ መቀየር የምንችለውን ያህል መስራት አለብን በአንደኝነታችን ማለት እፈልጋለሁ። ሁላችንም በአንድነት እችን አገር አንድ በመሆን ወደ ነበረችበት ወደ ሰላም እንድንቀይራት ስሜቴን አስተላልፋለሁ።
በሌላ በኩል በነቀምት አካባቢ በምትገኝ አንገር ጉቴ በተባለች ከተማም እንደዚሁ የተቃውሞ ሰልፍ መካሄዱንና ከተቃውሞ በመፈክር ከተነሱት ነገሮች ዋነኛው ግድያ ይቁም የሚል እንደሆነ አንድ ነዋሪ ለአሜሪካ ድምጽ ተናግረዋል።
ምኖሮ ግዳ ያለ ወረዳ ነው አንገር ጉቴ ከተማ ማለት ነው። የመሰናዶ ትምህርት ቤት፣ የሁለተኛ ደረጃ ትምህርት ቤት እና የአንደኛ ደረጃ ትምህርት ቤት እንዲሁም ደግሞ የከተማው ቄሮ፣ የከተማው ነዋሪ እንዳለ ህዝቡ ተሰብስቦ በአንድነት የተቃውሞ ሰልፍ ወጥቶ ነበር። ተቃውሞውም ደግሞ ያተኮረው ለየሶማሌ ልዩ ኃይል ፖሊስ እንዲሁም የአጋዚ ጦር ሰራዊት እና የኢትዮጵያ መከላከያ ሰራዊት የኦሮሞ ህዝብ ላይ ጭፍጨፋ እያካሄደ ነው፣ ስለዚህ እኛ ይሄን እንቃወማለን ብለን ነው ሰልፉን የወጣ ነው ማለት ነው።
በሌላ በኩል በተለያዩ የኦሮሚያ ክልልና ከተሞች ውስጥ የተቃውሞ ሰልፍ መካሄዱን ነዋሪዎች ለአሜሪካ ድምጽ ተናግረዋል። በቄለም ወለጋ ዞን በደምቢዶሎ ከተማ፣ ኢሊባቡር ዞን በመቱ ከተማና በምስራቅ ወለጋ ዞን ጉደቱ አርጆ ከተማ እንደዚሁም በትላንትናው ዕለት በነቀፍት ከተማ የተቃውሞ ሰልፍ መካሄዱን ነዋሪዎች ተናግረዋል። በዚህ የተቃውሞ ሰልፍ በድንበር ላይ በልዩ ፖሊስ የሚፈጸመው ግድያ ይቁም፣ የጠቅላይ ሚኒስትሩ ንግግር ለአንድ ወገን ያደላ በመሆኑ አንቀበለውም፣ በጨለንቆ የተደረገውን ግድያ እንቃወማለን የሚሉና በአጠቃላይ በኢትዮጵያ የሚፈጸሙ ግድያዎች ሊቆሙ ይገባል የሚሉ መልእክቶችን ያዘሉ እንደሆነ ለአፋን ኦሮሞ ዝግጅት ክፍላችን ተናግረዋል። በሌላ በኩል በኤሌ አባቦራ ዞን በመቱ ከተማ የኮሚኒኬሽን ጉዳዮች ኃላፊ የሆኑት አቶ ወንድሙ በቀለ በዛሬው ዕለት በከተማቸው የተደረገውን በመቱ ከተማ ሰልፍ በተመለከተ ማምሻውን አነጋግሬያቸው ነበር።
እንግዲህ ተቃውሞ እስከ ትላንት ጀምሮ ነው በከተማችን ሲካሄድ የነበረው። ተቃውሞውንም ራሱ ሲሳተፉ የነበሩ የኮሌጅ ተማሪዎች ናቸው። እነሱም ጥያቄ ሀዘናችንን መግለጽ አለብን የሚል ነገር ነው የሚያነሱት። ቸውም በኦሮሚያና ህዝብ ላይ የሚደረገው ግድያ መቆም አለበት፣ እኛ ለትምህርት ቤተሰቦቻችን ለትምህርት ብለን ወደዚህ መጥተናል፣ ቤተሰቦቻችን ደግሞ በተለያዩ ምክንያቶች እየሞቱ ስለሆነ መቆም አለበት የሚል ነው ሀዘናቸውን ሲገልጹ የነበሩት። በዛሬው ዕለትም ሰላማዊ ሰልፉ ቀጥሎ የመቱ ከተማ ሁለተኛ ደረጃ ትምህርት ቤት በዚህ ሰልፍ ላይ ተሳትፈዋል። እነሱም ሀዘናቸውን በኦሮሚያ ላይ የሚደረገው ግድያ፣ በኦሮሞ ህዝብ ላይ የሚደረገው መቆም አለበት የሚለውን ሀዘናት እየገለጹ ነበር ማለት ነው። እንዳዚህ ከገለጹ በኋላ ወደ የትምህርት ቤታቸው የኮሌጅ ተማሪዎች ወደ ኮሌጅ ገብተዋል። ሁለተኛ ደረጃ ተማሪዎችም እንዲሁ ወደ ትምህርታቸው በሰላም ገቡ። ሰላማዊ ሰልፉም በሰላም የተጠናቀቀው ማለት ነው።
እንደ መንግስት በእናንተ በኩል የምትወስዱት እርምጃ ምንድን ነው ለጥያቄዎቻቸው?
እንግዲህ ዋናው ነገር ዞኑ የተከበሩ ዋና አስተዳዳሪ አቶ መራቡሊም ሰልፉ ላይ ተገኝተው ንግግር አድርገዋል። ዋናው ነገር ያው ተማሪዎች ትምህርታቸው ማለታቸው መንግስትም በዚህ ነገር ላይ ትኩረት አድርጎ እንዲሰራ በእኛ በፊት ያደረግን ጊዜ የተደረገ መሆኑን አንስተው ሰላማዊ ሰልፍ ላይ ንግግር አድርገዋል።
ነዋሪዎቹ ሰሞኑን በሚያካሄዱት ተቃውሞ የሚያነሷቸውን ጥያቄዎች በተመለከተ የፌዴራልና የክልል መንግስታትን ምላሽ ለማግኘት ከፍተኛ ጥረት አድርገናል፣ ምላሻቸውን ማግኘት አልቻለም። በሌላ በኩል ማምሻውን ገዢው ፓርቲ ኢህአዴግ ባወጣው መግለጫ ግምገማ ላይ መሆኑንና በቅርቡ ውጤቱንም እንደሚያሳውቅ ይፋ አድርጓል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ። ወደ ተከታዩ ዘገባችን እናልፋለን። አንጋፋና ወጣት ድምጻውያን የተሳተፉበት በአእምሮ ህመም ላይ የሚያጠነጥን ነጠላ ዜማ በምስል ተቀናብሮ ከትላንት በስቲያ ለምርቃት በቅቷል። በአማኑኤል ሆስፒታልና በሌሎች በአእምሮ ጤና ዙሪያ የሚሰሩ ድርጅቶች እንዲሁም በጥበብ ባለሙያዎች እገዛ ነው ሙዚቃው የተሰራው። መስታወት አረጋው የሙዚቃውን አዘጋጅና የኢትዮጵያ የአእምሮ ህክምና ማህበር ፕሬዝዳንትን አነጋግራለች።
Just a minute, just a minute.
ግጥሙ በየልማ ተብራክ፣ ዜማው በሞገስ ተካ፣ ቅንብሩ ደግሞ በአበጋዝ ሽዮታ የተሰራው ይህ ነጠላ ዜማ ድምጻውያን ታደለ በቀለ፣ ጸሐዬ ዮሐንስና አቤል ሙልጌታ በዋና ቀንቃኝነት እንዲሁም ወጣት ድምጻውያን ተሳትፈውበታል። ብርሃን ጌታቸው ነጠላ ዜማው እንዲሰራ ሐሳቡን በማመንጨትና በማስተባበር የሙዚቃ ምስል ቅንብሩን ሰርቷል። ከዚህ ቀደም ህሪያት የተሰኘ በአእምሮ ህመም ላይ የሚያጠነጥን ወጥ ፊልም ደራሲና አዘጋጅም ነው።
መጀመሪያ ሐሳቡን ይዤ ሄድኩት ይልማ ገብረአብ ጋር። ገጣሚ ይልማ ገብረአብ ሐሳቡን ነገርኩትና ይልማ ነው የጻፈው ግጥሙን። ከዛ በኋላ እንደዚሁ ደግሞ በህብረ ዝማር የሚታወቀው ሞገስ ተካ ነው። እሱ ጋር ሄደን ሞገስ ተካ እስካሁን አሳት ዜማውን ሰርቶ እስከ መጨረሻው ሰዓትላ አብሮን ነበረ። ከዛ በጋዝ ነው ያቀናበረው ሙዚቃ ቅንብሩን። ሌላ ትልቁ ነገር የሶስት ጄኔሬሽኖች ጥብብል ነገር ነው። እዚህ ጋር አባትየው አክድንም ትሪካ ያረጋል፣ እዛ ፍቅረኛ አለ፣ ተቀራርበን እናውራ የሚል ስሜት ነበረውና ሶስቱ መሐሙድ አህመድን ነበር መጀመሪያ ያረግነው። ከዛ አቤል ሙልጌታና ጸሐዬ ዮሐንስን አርገን ነበር ለመስራት የነበር ነው። የሚገርምሽ የመሐሙድ ሁለት ጊዜ ታሞ እንኳን ተቀርቶ ልኮልን ነበረ ከአሜሪካ ድረስ፣ መሆን ስላልቻለን የቀረው ጸሐዬ። ሌሎቹ ክፍያው ላይ ራሱ ምንም ኦልሞስት በጣም ጥቂት ብሮች ነው የከፈልናቸው የማይገባቸው። እንደ ጸሐዬ ዮሐንስና መሐሙድ ሲጀምርም በነፃ ነበር። ጸሐዬ ዮሐንስ ደግሞ በነፃ ብቻ መሆኑ ሳይሆን በነፃ ነው የሰራለን። እሱም ለሌሎቹ ለሁሉም ከፍለናል የሚገባቸውንም ባይሆን ግን ከነፃም አልፎ ብዙ ነገሮችን እስከ መተባበር አብሮን ማለት የክሊፕ የተሰራው በጸሐዬ ዮሐንስ ነው ማለት ይቻላል።
የኢትዮጵያ የአእምሮ ሕክምና ማህበር ፕሬዝዳንትና የቀድሞው የአማኑኤል ሆስፒታል ስራ አስኪያጅ የሆኑት ዶክተር ዳዊት አሰፋ የስነ አእምሮ ሕክምና ባለሙያ ናቸው። የዚህን ነጠላ ዜማ መሰራት ምክንያት ባጭሩ ገልጸውልናል።
አብዛኛው ማህበረሰብ የሚያምነው የአእምሮ ሕመም መነሻው ወይ እርግማን ነው፣ መተት ነው፣ ወይም ባህላዊና ሃይማኖታዊ ምክንያቶች እየተሰጡት ዘመናዊ ሕክምና ቅድሚያ ያለመስጠት ችግር ይኖራል። ለምሳሌ አማኑኤል ሆስፒታል የህክምና ከሚመጡ አገልጋዮቻችን 70-90% የሚሆን ሌሎች ባህላዊና ሃይማኖታዊ መፍትሄዎች ሲያፈላልቁ ቆይተው እንደ መጨረሻ አማራጭ ነው የሚመጡ። ስለዚህ በጊዜ ይመጣሉ። እናም የመጀመሪያ ምርጫቸው የዘመናዊ ሕክምና ባለማድረጋቸው ጉዳት ይደርሳል ብለን እናምናለን። ስለዚህ ቀድሞ እንዲያስቡት ለዘመናዊ ሕክምና ቅርበት ያለው ስሜት ለመፍጠር በቀላሉ ደግሞ ስቶቨር ሊደርስ እንደምንችል ለማሳየት እንዲሁም ደግሞ ያው ብዙ ሰዎች በጋራ የሚተባበሩበት የሚገባ አጀንዳ መሆኑን ለማሳየት ነው። በርካታ እንግዲህ የሙዚቃ እና የኪነ ጥበብ ባለሙያዎች እዚሁ ሙዚቃ ላይ አስተዋጽኦ አድርገዋል። ይህ እንግዲህ በጋራ መስራታችን አስፈላጊነቱ ለማሳየት ማህበረሰቡ በደንብ የሚያውቃቸው እና የሚያከብራቸው የወዳቸው ባለሙያዎች ይህንን መልዕክት ማስተላለፋቸው ደግሞ ይበልጥ ትርጉም ይሰጣል ከሚል አንጻር ነው እንግዲህ በዚህ በኩል አላማውን ያሳካል ብለን ተስፋ እናደርጋለን።
ብርሃኔ ጌታቸው የአእምሮ ህመምን አሳሳቢነት ለማስገንዘብ የሚረዳ የቴሌቪዥን ተከታታይ ፕሮግራም በቅርቡ እንደሚጀምር ገልጾልናል። ይህ ነጠላ ዜማ ጅምር ነው ይላል።
ይሄ ምንድነው ዋናው ግንዛቤ መፍጠርና አእምሮ ህመም የሚድን በሽታ መሆኑን ለመንገር ነው ለህብረተሰባችን። 17 ሚሊዮን ታማሚ አለ ይባላል እኛ ሀገር ውስጥ። ከቀላል እስከ ከባድ ነው የሚባለው፣ ብዙ ግን ቶሎ የሚድን ነው። አሁን መዳኑንም ስለማይታወቅ እኛ ግንዛቤ ለመስጠት ያህል ህብረተሰቡ ጋር በሁለት አይነት መንገድ ሰው ልጁን ይደብቃል። አንደኛ እንዳልገለል እኔ ምናምን በሚል፣ ሁለተኛ ግን በዚህኛው ፖዘቲቭ ወይ ደግሞ ስናየው ልጄ ወጣ ትገለልብኛለች ታክማ እንደማትድን ነው የሚያስበው። ስለዚህ ቤቱ ደብቆ ራሱ ትሪት ያረጋታል። ይሄ ግን እያባባሰባት ነው የሚሄደው ይበልጥና ይህንን ነገር ሶሉሽን እንድናገኝበት ለማድረግ የታስቦ የተሰራ ስራ ነው።
ዶክተር ዳዊት በኢትዮጵያ የአእምሮ ህመምተኛው ቁጥር እየጨመረ እንደሚገኝ ገልጸውልናል።
ከአማኑኤል አይን ከሆስፒታሉ ከሚያያቸው የአእምሮ ህመማን አንጻር ተነስቼ ነግርሽ፣ አንደኛ በእርግጥ ቁጥሩ አማኑኤል ሆስፒታል እየመጣ የሚታከመው ቁጥር እየጨመረ መጥቷል። ከአመት አመት እየጨመረ መጥቷል። ይህ ቁጥር የጨመረው ሰው ግንዛቤው ከፍ ስላለና ስላወቀ በዛ ምክንያት እየመጣ ነው።
ወይ የህመምተኛው ቁጥር በሀገራችን እየጨመረ ስለሆነ ነው የሚለውን ጥያቄ ስለዚህ የቅርብ ጊዜ ሪሰርቾችን ስለለም እሱን እርግጠኛ መሆን አይቻለም። ግን ያው ያለው ነባራዊ ሁኔታ ቁጥሩ እየጨመረ ነው ያለው በቀን ከስምንት መቶ እስከ አንድ ሺህ ተመላላሽ ታካሚዎች አማኑኤል ሆስፒታል ይታያል። ተኝቶ ታካሚዎች ቁጥር ከሁለት መቶ እስከ ሁለት መቶ አምሳ እንደዚህ የሚሆኑ ታካሚዎች በማንኛውም ሰዓት ተኝቶ እየታከሙ ይገኛሉ አማኑኤል ሆስፒታል። በአጠቃላይ በሀገር አቀፍ ደረጃ የአእምሮ ህመም ከዝቅተኛ እስከ ከፍተኛ ድረስ በርካታ የህመም አይነቶች ናቸው። አንድ አይነት ህመሞች አይደሉም። ከእንቅልፍ ችግር ጀምሮ ከፍተኛ ደረጃ ሲደርስና ወይም ከባድ አእምሮ ህመም በተለምዶ እብደት የምንለው ድረስ የተለያዩ አይነት ከፍተኛ በላይ የሚሆኑ የህመም አይነቶችን የአእምሮ ህመም ስንል የምንጠራው እና እነዚህ ተጠቃለው ከአስራ እስከ ሀያ በመቶ የሚሆነው ህዝብ ሊኖር ይችላል ተብሎ ይገመታል። ስለዚህ ቁጥሩ ቀላል አይደለም። በአሁኑ ወቅት ያለው የአእምሮ ህመም መጋለጥንና መባባስን ሊያመጡ የሚችሉ ምክንያቶች አንደኛ በሀገራችን በሶስት ምክንያት ጽናት፣ አልኮል ጋር ተያይዞ የሚመጡ የአእምሮ ህመም ተጋላጭነት ቁጥሩን ምናልባት እየጨመረውና የከፋ ሁኔታ እየፈጠረ ሊሆን ይችላል የሚል ግምት መውሰድ ይቻላል። በተጨማሪም ደግሞ ማህበራዊ ለውጦች ካለው አሁን በኋላ ሉላዊነት የሚለው ግሎባላይዜሽን የሚፈጥረው የባህል ግጭቶችም አሉ። ወጣቱ ማህበረሰብ በተለይ ለአእምሮ ህመም ይበልጥ ተጋላጭ የሆነ ማህበረሰብ በተለያዩ ባህሎች ግጭት የተነሳ ለስነ ልቦናና ማህበራዊ ጫና ይዳረጋል። በዚህም የተነሳ የአእምሮ ህመም ይጋለጣል ማለት ነው።
መስታወትን ለዘገባው እናመሰግናለን። እንግዲህ የተዘጋጀው ሙዚቃና የኢትዮጵያ የአእምሮ ሕክምናን በተመለከተ ያላጠናቀረችው ዘገባ እስቲ ሙዚቃውን አብረን እናዳምጠው።
የአይኖቼ ማረፊያ አበባ ልጄ አይኔ እንዳላስገባት እኔው በገዛቴ በተቋቋሚያቸው እንዳላደርጋት
የዛሬው የጋቢና ቪኦኤ ጉዟችን እንግዲህ በዚህ ተጠናቋል። በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ። horn@voanews.com ላይም አስተያየቶቻችሁን ላኩ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው እኔ መስታወት አራጋ፣ ጽዮን ግርማንን ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ነው። የጋቢና ዲጄ ፋትሱ አብሮን ነበር። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።
መልካም ምሽት። ሙዚቃውን አዳምጡት።
What have it to